ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ መሰናዶች መካከል
ሰራውን ስለማላውቅበት በጣም ነው የምፈራው። በቃ ሰዎችን ራሱ ፈራቸዋል። እንደ ፈጣሪ ከምን አይነት ሰው ጋር ይሆን የምታሳድረኝ ዛሬ ብዬ ማለት ነው የእውነት እለምነዋለሁ።
ኢትዮጵያ ውስጥ በተፈጠሩ ግጭቶች ምክንያት ከመኖሪያቸው ተፈናቀሉ በርካታ ሰዎች ሕይወታቸውን ለማቆየት በአስቸጋሪ ሁኔታዎች ውስጥ እያሳለፉ ይገኛሉ። ልጆቿን ለማሳደግ ወደ ሴተኛ ዳሪነት የገባች ወጣትነትም ለማሳያነት ዛሬ ምሽት እናቀርብላችኋለን። ሙሉ ጉዳዩ በምሽቱ ይቀርባል።
በእድሜያቸው የሚችሉት ቋንቋ በኤክስፔሪንሳቸው እንደገናው በሚያሳድጉት ማሳደግ በሚችሉበት የእድሜ ክልል መሰረት ፕሮፋይላቸውን በማንበብ ቡክ ያደርጋሉ። ስለዚህ እኛ ደግሞ ያንን ቡክ አይተን እንደውልላቸዋለን።
የሰማናት ህጻናትን የሚንከባከቡ ሞግዚቶችን ከወላጆች የሚያገናኘው ሞግዚት የተሰኘ አገልግሎት መስራች ሳምራዊ ታረቀኝን ነው። የሞግዚትነት አገልግሎትን ለማዘመን ስላለመው ተቋም በምሽቱ እንዲሁ እነግራችኋለን። እኚህና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታም ስዩም እመራለሁ። ኤልያስ አስማረ ደግሞ የድምፅና የምስል ቅንብሩን ይከውናል። አብራችሁን ቆዩ። አሁን ወደ መጀመሪያው ዘገባ እንሻገር። ዓለም አቀፉ የፍልሰተኞች ተቋም አይኦኤም ኢትዮጵያ ውስጥ በተለያዩ ግጭቶች ምክንያት ከመኖሪያቸው የተፈናቀሉ ሰዎች ቁጥር ከ4.2 ሚሊዮን በላይ እንደሆነ ይፋ አድርጓል። ከነዚህ መካከል ደግሞ አስፈላጊው ድጋፍ የተደረገላቸው ሰዎች ቁጥር ከ43% ያነሰ ነው። ይህ በበኩሉ ተፈናቃዮች ሕይወታቸውን ለማቆየት ያበቃናል ባሏቸው አደገኛ ስራዎች ሳይቀር እንዲገቡ እየገፋቸው ይገኛል። ከቤንሻንጉል ዞን ከተፈናቀለች በኋላ ልጆቿን ለማሳደግ ወደ ሴተኛ አዳሪነት የገባች እናት ለዚህ ማሳያ ትሆነናለች። አስቴር ምስጋናው አነጋግራታለች።
ስሟ በዚህ ዘገባ ላይ እንዲገለጽ ያልፈለገችው የአራት ልጆች እናቷ ተፈናቃይ ተወልዳ ያደገችው የተማረችውና ትዳር የያዘችው ቤንሻንጉል ጉሙዝ ክልል ውስጥ ነው። ቤተሰብ መስርታ ትኖርበት በነበረው ድባጤ ወረዳ ውስጥም በሁለገብ ንግድ ስራ ትተዳደር ነበር።
ያው እሱ ወደ ገጠር አረቄ እየወሰደ ይሸጣል። እኔ ማግዘዋለሁ። ከእሱ ጋር ከተገናኘን ከአንድ አመት በኋላ ልጅ ወለድኩ። ከዛ ያው እኔ ልጆችን በሰራተኛ ሰጥቼ አልተቀመጥኩም፣ እሰራለሁ። እሱም ይሰራል፣ እኔም እሰራለሁ። እሱ ያው እንዳልኩሽ ገጠር እየወሰደ አረቄ ይሸጣል። ከዛ ደግሞ ተመልሶ ይመጣል። አሁንም እንደዚህ አለው። ከሳምንት ሁለት ቀን ነው የሚሄደው። እንደዛ እያደረገ ነበር፣ ይሰራ ነበረ። እኔም ደግሞ የራሴን ፊናዬን ልጆችን በሰራተኛ አስቀምጬ እኔም በየአካባቢ እየዞርኩኝ አሁን ለምሳሌ ሚጥሚጣ ሲደርስ ሚጥሚጣ ሰብስቤ በኩንታል ወደ አዲስ አበባ ወስዳለሁ። በላይ የምትባል ሀገር አለች፣ እዛች ሄጄ ቅቤና ማር ይዤ ወደ አዲስ አበባ ሄዳለሁ። ወስጄ እሸጣለሁ። ደግሞ ተመልሼ አንዳንድ ነገሮች ይዤ እመጣለሁ። ከዛ አምጥቼ እዚህ እሸጣለሁ። ምግብ ቤትም እሰራ ነበር የራሴ አንድ ሁለት አመት እንደሰራኝ። ዞሮ ዞሮ ችግሩ ተፈጠረና ወጣን እንጂ እሱንም ሰራ ነበር። በኋላ ላይ ምግብ ቤት ጀምሬ ነበረ። ደህና ስራ ነበረው።
በ2013 ዓመተ ምህረት በህዳር ወር በአንድ ሌሊት በአካባቢው በተፈጠረው ማንነትን መሰረት ያደረገ ጥቃት መንታ የ7 ዓመት የ4 ዓመትና የ5 ወር በአጠቃላይ 4 ልጆቿን ይዛ ከቤት እንደወጣች ትናገራለች።
ሌሊት ላይ ነው በቃ እንደዚህ አይነት ነገር ሲከሰት ልጆቼን ይዤ ወጣሁኝ። እንደውም ይዞኝ የወጣው ባለም አምቡላንስ ሹፌር እሱ አሁን በህይወት የለም። ልጆችን ይዤ መጥቼ ራንች እንደ ህዝቡ ተቀመጥ አንድ ሳምንት አካባቢ ቆይቻለሁ። ልጆች ይዤ ምንም ነገር የለም ማለት ያው ብስኩት በያለሽ የከተማው ሰው አምጥቶ ይሰጣል። እንደገና ደግሞ ያው የውሃም ችግር አለ። የልብስ አልባሳት ችግር ስለነበረ በቃ እኔ ተስፋ ቆረጥኩኝና በቃ ለምኜ ልብላ እነዚህ ልጆች ይዤ በራብ መሞት አልፈልግም ብዬ ወጣሁኝና ከዛ በኋላ በቃ ቀጥታ ቻግኒ ገባው። ከቻግኒ ወደዚህ መጣ።
ባለቤቷም በዛ ሁለት ለስራ ወደ ገጠር እንደወጣ ግጭቱ በመከሰቱ የት እንዳለም እስካሁን እንደማታውቅ ትናገራለች።
አመት ከስንት ወሩ ነው እንግዲህ እስካሁን አድራሻው የለም። ይሙትም ይዳንም አናውቅም። በህይወት ይኑር አናውቅም። አንድ አመት ከአምስት ወር አካባቢ ሊሆነው ነው እንግዲህ።
ከዚህ በኋላ የህይወት መንገዷ ሙሉ በሙሉ መቀየሩን ታስረዳለች።
ያው ባህር ዳር ከገባው በኋላ መጀመሪያ አንድ 4 ወር የሆነ ሰው ቤት ተጠጋውኝ። የአካባቢው ሰው ሸራና ሳጠራ በስፋ ዋጥቶ የሆነ ሴት እኛ ጋር ተጠጋ ብለው ባልና ሚስቶች የሆነ ቦታ አረቅ የሚሸጥበት ቦታ ነበረ። ያንን እንደመጣለያ ሰጡኝ። አራት ወር ምናም ስቀመጥ እኔ ሁሌ ማልቀስ ነው ስራዬ፣ ሁልጊዜ ማልቀስ ነው። ግን በዛ ውስጥም ሆኜ እኔ ስራ ሞክራለሁ። ሰው እንደዚህ የሆነች ሳንቲም ነገር ብር ነገር ሲሰጡኝ ያችን ሰብስቤ የሆነ ነገር ሞክራለሁ። ማስቲካ ገዝቼ ለልጆች ለአንደኛው ማስቲካ ለአንደኛው ብስ እንትን ከረሜላ ገዝቼ እኔ ደግሞ ሻይ ይዤ ህፃኗን አዝዬ ብዙ ጊዜ ሞክሬያለሁ። ግን አይሸጥም፣ ተስፋ ቆርጣለሁ። በቃ በጣም የሆነ በህይወት አለመኖርም ሁሉ ሁሌ ይመኛለሁ። ሁል ጊዜ ስቲል አሁንም በቃ እንደዛ ነው። በቃ ያስጠላኛል ህይወት። ልቀቅዬ ይዤ ወጥቼ ሞክሬያለሁ። ሻይም እንደዚሁ እያዞርኩ ሞክሬያለሁ። ቡና ራሱ ቡና አንድ ስቲም ቡና አፍልቼ ይዤ ወጣለሁ። ግን ምንም ይገዛኝ የለም። ለምን የሚያቀኝ ሰው የለም። በዛ ላይ ልጅ አዝዬ ነው ህፃን አዝዬ ስለሆነ እንደውም እንደ ሌላ ነገር ነው የሚያዩን። ሶስቱ ልጆች በእግራቸው እኔ እሷን አዝዬ ስንሄድ እንደ ሌላ የሆነ የሚያበረታታ ምናምን ሳይሆን በቃ በቃ ከባድ ነው። በቃ ብቻ እንደገና በጣም በጣም ትልቁ ችግር ያው የምግብ ችግርም ነበረ። ባለ ሆቴሎችን ለምኜ እንደ ትርፍራፊ እንዲሰጡኝ ማለት ልስራ ምናምን ስላቸው ፈቃደኛ አልሁን ሲሉ ባቄላ ልሽጥበት በሆቴላችሁ እያጸዳውን ስል እምቢ ሲሉ ከዛ በኋላ ደግሞ እሺ ትርፍራፊ ስጡ ብዬ ያው ትርፍራፊ ለሁለት ወር አካባቢ የሱን ትርፍራፊ ማታ ማታ እየወሰድኩ ልጆች እንዳያዩ እያደረኩኝ ደረቋን በወጥ እየላን እንትናን ያችን እርጥቧን ደግሞ ፈርፈር አድርጌ እንዳይለዩት እያደረኩ እንበላዋለን። ከዛ በላይ ግን በቃ በቃ አከራዮች በጣም ነው የሚያሰቃዩት። በቃ በጣም ስቃይ ነው። በወር ነው ልቀቂ የሚሉኝ፣ በየወሩ ነው ልቀቂ የሚሉኝ። ሲጀመር ቤት ክራይ ስጠይቅ ራሱ አራት ልጅ አለኝ ስላቸው አያከራዩኝም። በቃ እንደዚህ አንድ ቤት ልቀቂ ከተባት በጣም ተሰቃይቼ ነው ሌላ ቤት የማገኘው። በጣም በቃ በጣም ተሰቃይቼ ግን ደግሞ ካገኘሁኝ በኋላም አንድ ወር እንደቆየው ልቀቂ ይሉኛል። ልጆች ረበሹ፣ ልጆች እያጠፉ ይሉኛል። በቃ እኔ ማልቀስ ነው። ልጆችን በቃ ልገላቸው ነው የምደርስ፣ ልገላቸው በቃ ዝም ብለሽ ነቂያቸው ነቂያቸው ሁሉ ይለኛል። እራስሽን አጥፊም ይለኛል።
አሁን በባህር ዳር ከተማ የምትገኘው ይች ተፈናቃይ አራት ልጆቿን አብልታ ለማሳደግ ባለመቻሏ ማታ ማታ መንገድ ዳር በመቆም የሴት አዳሪነት ስራ መስራት መጀመሯን ትናገራለች።
ቀን ቀን የልብስም ካገኘሁ አጥባለሁ፣ እንጀራም ጋግር ካሉኝ ይጋግራለሁ። እንደገና ደግሞ ቤትም እርድ አሽጋለሁ። እርድ አሽጌ ለባለሱቆች እሰጣለሁ። ሁትም ለሊት ተነስቼ ወጥቼ ኮርክ ይለቅማለሁ። ያችን አጠራቅሜ እሸጣለሁ። እና በቃ ሲጨንቀኝ ግራ ሲገባኝ እነዚህን አራት ልጆች ትቼ በቃ ለሊት ማታ በቃ አልነግራቸውም ድብቅ እንትን ብዬ የት እየሄድሽ ነው እናታችን ሲሉኝ እንኳን አይ የትም አልሄድም ሰው ቤት ስራ ተቀጥሬ ማታ ማታ ካልሰራሽ እያሉ ነው ብዬ ማታ ትቻቸው እሄዳለሁ። በቃ ቀበሌ አምስትና ስድስት እየሄድኩኝ ቆሜ ወንድ ሳገኝ ሄጅ አድራለሁ። እኔ አላውቅበትም እንደዚህ አይነቱ እንትኑም የለኝም ነበረ። ግን ሳልፈልገው እንደዚህ አይነት ህይወት ውስጥ ገባሁኝና ማለት በቃ ስራውን ስለማላውቅበት በጣም ነው የምፈራው። በቃ ሰዎችን እራሱ ፈራቸዋለሁ። እንደው ፈጣሪ ከምን አይነት ሰው ጋር ይሆን የምታሳድረኝ ዛሬ ብዬ ማለት ነው የእውነት እለምነዋል።
መጠለያ ጣቢያም ሆነ አሁን በምትኖርበት አካባቢ ለተፈናቃዮች የሚሰጠው ትኩረት አነስተኛ መሆኑንም ታስረዳለች።
በጣም መልካም ሰዎች አሉ፣ የሚያዙ የሚረዱ። እኔ ልጆቼን ሰብስቤ እርዳታ ሁል ጊዜ ለሰው ልጅ አስፈላጊ አይደለም፣ ይለማመድን ጥሩ ነገር አያመጣም።
ወደፊት ስላላት ተስፋ ተጠይቃ
ያስፈራል ማለት በየትኛው መንገድ አልፌ ነው ልጆቼ ጥሩ ትምህርት አግኝተው እውቀት ያላቸው ልጆች ቢሆኑ እንዴት አድርጌ ባስተምራቸው ነው? እንዴት አድርጌ ብሰራ ነው እነዚህ ልጆች ተምረው መልካም ትውልድ የሚሆኑልኝ ብዬ ፈራል። ለምን ማለት አሁን እኔ ጊዜን በሙሉ ለስራ ስለሆነ የማሳልፈው እነሱን የምቆጣጠርበት እነሱን የምከታተልበት እንትን የለኝም። ጊዜ ስለሌለኝ ልጆቼ ይበላሻሉ እያልኩ በጣም እፈራለሁ። እንዳመጠስ ነው ስቲል አሁንም ቢሆን ውስጤ ላይ በጣም ደስ የሚል ነገር አለ። እግዚአብሔር የሆነ ነገር ረዳኝ። ራሴ ሰርቼ መስሪያውን መንገድ በቃ የሆነ በማቴሪያልም በገንዘብ የሚያግዘኝ ሰው ካገኘሁ አንዴ መቋቋሚያ ነገር ካገኘሁ እኔ ስራ ሰራለሁ፣ ችግር የለብኝም።
ከአንድ አመት ከአምስት ወር በፊት እቺው እናት በዚህ የምሽት ሰዓት ከሞቀ ቤቷ ከቤተሰቦቿ መካከል ነበረች። ከልጆቿና ከባለቤቷ ጋር የምታሳልፋቸው እነዚያ ምሽቶች ግን መፈናቀል ባመጣው ጣጣ ትዝታ ሆነዋል። ልጆቼ በልተው እንዲያድሩ በሚል ይሄው እሷ አስቸጋሪ ህይወት ትመራለች። ከዚህ ቃለ ምልልስ በኋላ መሃል ባህር ዳር ከተማ ላይ መንገድ ዳር ቆማለች። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ወጣቶች ላይ የሚያተኩር ልዩ መርሃ ግብር ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ወደ ቀጣዩ መሰናዶ እንሻገር። ከስድስት ወራት ወዲህ ጀምሮ ኢትዮጵያ ውስጥ ያለውን የቤት ውስጥ እንክብካቤ ለማዘመን ያለመ ተቋም ስራውን ጀምሯል። ሞግዚት ይባላል። በተለይ ህጻናትን በመንከባከብ ሙያ ላይ የተሰማሩ ሰዎች አገልግሎቱ ከሚፈልጉ ወላጆች ጋር ለመገናኘት እየሰራ ያለ ተቋም ነው። ተቋሙ ታዲያ ይህንን ስራ ለማሳካት ይዞት ብቅ ያለው ቴክኖሎጂን መሰረት ያደረገ አሰራር ነው። ስለ አገልግሎቱ የበለጠ ለማወቅ ከሞግዚት የቤት ውስጥ እንክብካቤ ተቋም መስራችና ኃላፊ ጋር አጭር ቆይታ አድርገናል።
ሳምራዊት ታረቀኝ ይባላለሁ። የሞግዚት ኢንሆም ኬር መስራችና ስራ አስኪያጅ ነኝ።
በጣም አመሰግናለሁ ሳምራዊት። ይሄ ሞግዚት የተሰኘውን አገልግሎት ለመጀመር ምክንያት የሆኗችሁ ጉዳዮች ምንድን ናቸው የሚለውን በአጭር ውስጥ ንገሪን።
የሁለተኛ ዲግሪ ወደ ኢንዲያ ለመስራት ሄጄ ነበር ነው። በጣም ያየሁት በጣም ያስደሰተኝ ነገር ነበረ። ይሄ ዲጂታል ቴክኖሎጂ የሰዎችን ስፔሻሊ ሰርቪስ ፕሮቫይድ በሚያደርጉ ሴክተሮች ላይ እንዴት የሰዎችን ህይወት እንዳቀለለ መመልከት ሄጄ ነበር ነው። በጣም የሞግዚቶችን ማግኘት ደግሞ የብዙ ሰራተኛ እናቶች፣ ወላጆች ከፍተኛ የሆነ ችግር ነው። ሴኪሪቲ፣ ትረስት፣ ኮንቪኒንት በተባሉት ነገሮች ነው። ቴክኖሎጂን እዚህ ነገር ውስጥ ብናስገባው የሰዎችን ህይወት ሊቀል ይችላል። እናቶችም ሰራተኛ ወላጆችም በቀላሉ ሞግዚቶችን ሊያገኙ ይችላሉ በሚል ነው። ስለዚህ ቴክኖሎጂና ፕሮፌሽናሊዝምም አንድ ላይ አድርጎ ለመስራት የተነሳሳ ነው ማለት ነው።
ሞግዚት ፈላጊዎችና ሞግዚቶችን እንዴት ነው የምታገኝ? ለምሳሌ እኔ ሞግዚት ብፈልግ በምን ሁኔታ ነው ወደ እናንተ የምቀርበው መገናኘት የምችለው?
አሁን ላይ ላውንች ያደረግነው ሞግዚት.com ዌብ አፕሊኬሽን አለ። ስለዚህ ደንበኞች ሞግዚት.com ላይ በመግባት የሚፈልጉትን ሞግዚቶች ቡክ ማድረግ ይችላሉ። ስለዚህ እኛ ፕሮፋይላቸውን አዘጋጅተን ቪቲንግ ፕሮሰሳቸውን ጨርሰው ባክግራውንዳቸው ቼክ ተደርጎ ያለ ጨረስናቸውን ሞግዚቶች እዛ ላይ ፕሮፋይላቸውን እናስቀምጣለን። ስለዚህ ወላጅ በእድሜያቸው የሚችሉት ቋንቋ በኤክስፔሪንሳቸው እንደገና ደግሞ በሚያሳድጉት ማሳደግ በሚችሉበት የእድሜ ክልል መሰረት ፕሮፋይላቸውን በማንበብ ቡክ ያደርጋሉ። ስለዚህ እኛ ደግሞ ያንን ቡኪንግ አይተን እንደውላቸዋለን። ከእኛ ጋር መጥተው ከሞግዚቶቹ ጋር ኢንተርቪው ያደርጓቸዋል፣ የስራ ውል ይፈጽማሉ፣ ስራውን መጀመር ይችላል። ይሄ በኦንላይኑ ፕላትፎርም ተጠቅሞ የሚመጡ ወላጆችን የምናገለግልበት መንገድ ነው። ሁለተኛው ግን ስልካችንን በመጠቀም አንዳንዶቹ ቦታቸውን እና የሚፈልጉትን የአገልግሎት አይነት ምን አይነት ናን እንደሚፈልጉ ይነግራል። በዛ መሰረት እኛ ሰርች አድርገን ለእነሱ ፕሮቫይድ እናደርጋለን። ስለዚህ ኦንላይን ፕላትፎርሙ እንደገና ደግሞ በኮል ሴንተሩ በኩል በሁለቱም ነው ያገኙኛል።
ያልተለመደ አገልግሎት ነው። ለማስለመድ የገጠማችሁ ፈተና አለ ወይ? ሰዎችን አሳምኑ እንዲህ ቴክኖሎጂ በድልድይነት ሚናውን እየተወጣ እናንተም የምትፈልጉትም ሌሎችም የሚፈልጉትን ማግኘት ይችላሉ የሚለውን ለማሳመን ምን ያክል ፈታኝ ነበረ? በአጠቃላይ በስራ ውስጥ የገጠሟችሁ ፈተናዎች ምንድን ናቸው? በምንስ መንገድ አለፋችኋቸው?
ኦኬ፣ በጣም ጥሩ ጥያቄ ነው። ሰው መጀመሪያ ላይ ልክ ላውንች እንዳደረግን የሶሻል ሚዲያ ፕላትፎርሞችን ተጠቅመን ነበረ ማስተዋወቅ የጀመርነው እና ዳሽቦርዳችን ብሪንጎችን ቶሎ አግኝተን ነበረ። በእርግጥ ግን ስንደውልላቸው ኮንፈርም ለማድረግ እርግጠኛ እንደዚህ አይነት ነገር ቅድም እንዳልከው የተለመደ ስላልሆነ ስንደውልላቸው ነው ሪል መሆኑን ለማወቅ ነበረ ቡክ ያደረግ ነው የሚሉ በጣም ብዙ ስልኮችን ነበረ ስናገኝ የነበረው ደንበኞችን ማለት ነው። እና በመጀመሪያዎቹ ላይ ትንሽ ቻሌንጅ ነበረው። ሪል ነው ወይ የኛ ገር ነው ወይ የሚሰራው የሚሉትን ነገሮች ለማድረግ ማለት ነው። ግን ኢትዮጵያ ውስጥ በጣም ትልቁ ነገር የወርድ ኦፍ ማውዝ የሚባለው ነገር በጣም ይሰራ ነበር እና ኮፋውንደሮችም እንደገና አብረውን የሚያውቁትም ሰዎች እንደገና በሶሻል ሚዲያ በጣም ተከታታይ የሆኑ ማስታወቂያዎችንም እንደገና ደግሞ በወርድ ኦፍ ማውዝ በደንብ እየተናገርን ነበር እና አንድ ሁለት ሶስት እያለ ሲቀጥል ብዙ ሰዎች እየሰሙ መደወልና አገልግሎቱን መጠቀም ጀመሩ። አሁን በደንብ ተለምዷል ብለን እናስለን። ግን በደንብ ደግሞ ማስታወቂያዎችን እየሰራን ማስተዋወቅና ድርጅታችንን አትሊስት አዲስ አበባ ለሚገኙ ደንበኞች እንዲያውቁት ማድረግ እንፈልጋለን። ሁለተኛው ደግሞ ቻለ ነበረብን እኛ የቴክኖሎጂ ካምፓ ካምፓኒ ነው። ናኒዎችን ትሬን አናደርግም አክቹሊ። ስለዚህ አቬሌብል ናኒዎች ይኖራሉ ብለን ነበረ የተነሳ ነው። በምንፈልገው ልክና በምንፈልገው የትሬኒንግ አይነት ሞግዚቶችን አለማግኘት ቻሌንጅ ሆኖብን ነበረ። ስለዚህ እንድንሄድ የወሰድነው እርምጃ ቴክኒክና ሙያ ኮሌጆች ጋር አንድ ላይ በመስራት ይህንን ችግር ለመቅረፍ ችለናል። አሁን ከረንትሊ 23 የቴክኒክና ሙያ ማሰልጠኛ ኮሌጆች ጋር አብረን እንሰራለን። ስለዚህ እነሱ ትሬኒንጋቸውን ጨርሰው የሲኦሲያቸውን ተፈትነው የጠናቀቁ ተማሪዎችን ወደኛ ይልካሉ። እኛ ደግሞ በሞግዚት ስታንዳርድ መሰረት ኢንተርቪዎችን አድርገን እናስገባለን ማለት ነው። አሁንም የተለያዩ ቴክኒክና ሙያ ተቋማት ጋር ለመንሳት እየተንቀሳቀስን ነው። ምክንያቱም በአዲስ አበባ ሎኬሽን ቤዝድ ስለሆነ ተቋማችን በአዲስ አበባ ባሉ ብዙ ቦታዎች ያሉ ሞግዚቶችን ኢንክሉድ ማድረግ ስለምንፈልግ ማለት ነው።
ምን ያክል ሞግዚቶች እና እንዲሁም ደግሞ ሞግዚት ፈላጊዎችን አገናኝታችኋል? የክፍያ መጠን ውስጥ እንዴት ነው የሚሰላው?
እንግዲህ ላውንች ከተደረገ 6 ወር ሆኖታል። ለአንድ አመት በላይ ለሚሆኑ ጊዜዎች እየተዘጋጀንበት ነበረ የቆየ ነው። በዚህ በ6 ወር ውስጥ 150 በላይ ሞግዚቶች አሉን። አሁን ደግሞ ከ2 ሳምንት ከ3 ሳምንት በፊት የጀመርነው የኩክ ኤንድ ክሊነር ሰርቪስ አለ። እነሱ ደግሞ 30 የሚሆኑ ልጆች ፕላትፎርሞቻችን ላይ አሉ። ለዚህ ወደ 70 የሚሆኑ ሁለቱን ኩክም ሞግዚቶችን እንዲጋድቄ ነው የምናዘው። ወደ 70 የሚሆኑ ልጆችን ስራ መቀጠር ችለናል ማለት ነው። ይሄ በጣም ደስ የሚለን ነገር ነው። ምክንያቱም በ6 ወር ውስጥ ለ70 የሚሆኑ እንቶች ወጣቶች የስራ እድል መፍጠር ቀላል ነገር አይደለም። ከዚህም በላይ ደግሞ ልጆችን እንደምንቀጥል ለብዙ ልጆች የስራ እድል እንደምንፈጥር ወላጆችን ደግሞ እንደምናሳርፍ እናምናለን። ሁለተኛው ጥያቄ ደግሞ የደሞዝ ሬንጃቸው የሚሆነው በልጆቹ ኤክስፒሪየንስ፣ የስራ ልምዳቸው፣ በወሰዱት የትሬኒንግ መጠን፣ ባላቸው የቋንቋ ችሎታ ይወሰናል ማለት ነው። ስለዚህ ሌላ መጨመር የምፈልገው ነገር አንዳንድ ወላጆች ለሰዓታት ብቻ ሞግዚቶችን ሊፈልጉ ይችላሉ ወይ ለሆኑ ኢቨንቶች ብቻ ሊፈልጉ ይችላሉ። ስለዚህ ከሊቪንግ ኢን ፓርት ታይም ናኖች በተጨማሪ ኦን ዲማንድ የሚባል ሰርቪስ አለ እና ወላጆች በፈለጉት ኦን ሰዓት እና ቀናቶች መርጠው ሞግዚቶችን ማምጣት ይችላል። ሳለሪውን እንደ ሰርቪስ ታይፑ ይለያያል ማለት ነው።
በመጪ ዓመታት ልትሰሯቸው የምትፈልጓቸው ጉዳዮች ምንድን ነው? ግባችሁ ምንድን ነው የሚለውን ጠቅላላ አድርገሽ ንገሪኝ።
እንግዲህ ቀደም ለመግለጽ እንደሞከርኩት የሰለጠኑ እና ብቁ የሆኑ ሞግዚቶችን ማቅረብ ዋነኛ ተግባራችን ነው። ስለዚህ ከፕለመንት ከመሆን በተጨማሪ የትሬኒንግ ተቋሞችን መገንባት እንፈልጋለን። ምክንያቱም ልጆች ላይ ነው እየሰራን ያለ ነው እኛ። ስለዚህ ልጆች ደግሞ የሚያዩት ብዙም ሰዓታቸውን የሚያሳልፉት ደግሞ ከእነዚህ ሞግዚቶቻቸው ጋር ነው። ስለዚህ እኛ ባወጣናቸው መንገዶች የትሬኒንግ ተቋሞችን መገንባት እንፈልጋለን። በሁለት ነገር ምክንያት አንደኛ ብዙ ተማሪዎችን ለማግኘት፣ ብዙ ወላጆችን ለማገልገል፣ ለብዙ ሰዎችን የስራ እድል ለመፍጠር ይጠቅመናል። ሁለተኛ ደግሞ ስነ ምግባራቸው፣ በስራ ባህሪያቸው፣ በዲስፕሊናቸው የታወቁ ሞግዚቶችን ማቃትና መሰልጠን ስለምንፈልግ ነው። ስለዚህ አሁን እየሰራንበት ያለነው ነገር ይሄ ነው። ሁለተኛው ነገር ደግሞ ከአዲስ አበባ በተጨማሪ አገልግሎታችንን ማስፋት እንፈልጋለን። በክልል ከተሞች ሙሉ በሙሉ ደግሞ ፔፐርለስ የሆነ ሲስተም መገንባት ነው የምንፈልገው።
እጅግ በጣም አመሰግናለሁ ሳምራዊ፣ ሞግዚት ስለተሰኘው ሞግዚት ፈላጊዎችና ሞግዚትና አገልግሎት ውስጥ የተሰማሩ ሰዎችን የሚያገናኘውን የቴክኖሎጂ ተቋም አስመልክተሽ ላካፈልሽን መረጃ በእጅጉ አመስጋኞች ነን። መልካም እድል ግጠማችሁ።
እኔም በጣም እጅግ አድርጌ አመሰግናለሁ። አገልግሎታችንን መጠቀም ለሚፈልግ ማንኛውም ሰው ሞግዚት ዶኮም ብሎ ዌብሳይታችንን ጆይን ማድረግ ይችላል። አመሰግናለሁ ስለጋበዛችሁን።
ጋቢና ቪኦኤ ይቀጥላል። ቀጣዩ ዘገባ ደግሞ ከአንዲት ወጣት ጋር ያስተዋውቀናል። የኢትዮጵያ ቡናን ለዓለም ገበያ ከሚያቀርቡ ትልልቅ ቡና አምራች ተቋማት መካከል አንዱ ጌሻ ቪሌጅ ነው። በደቡብ ክልል የሚገኘው ጌሻ መንደር በመሄድ በአካባቢው ቡና አምራቾች ማምረቻ ከከፈተች በኋላ በአካባቢው ማህበረሰብ ዘንድ ሰናይ ተጽዕኖ እያሳደረች ያለች ወጣት ነው የምናስተዋውቃችሁ። ሬቸል ሳሙኤል ትባላለች። ከኤደን ጋር ያደረገችው ቆይታ በመቀጠል ይቀርባል።
ከአዲስ አበባ ከ660 ኪሎ ሜትር በላይ ርቀት በደቡብ ክልል ውስጥ የሚገኘው ጌሻ መንደር ከ10 ዓመት በፊት በፎቶግራፈር ራሄል ሳሙኤልና በባለቤቷ አማካኝነት ተጀመረው። የኢትዮጵያ ቡናን ባለም አቀፍ ደረጃ ለጨረታ የሚያቀርበው ይኸው ጌሻ ቪሌጅ የተሰኘው የቡና አምራችና ላኪ ተቋም እጅግ ከከተማ ርቆ በሚገኝና ለስራ ምቹ ባልሆነ ቦታ ላይ ተፈጥሮን አብሮ ለመጠበቅ በሚል ዓላማ የተመሰረተ ነው።
የጌሻ ቪሌጅ እንግዲህ ከአስናቀች ፊልም በኋላ ወዲያው ወደ 10 ዓመት ሆኗል እና ወደ የኛ ጌሻ ኢምፓክት ጌሻ የሚባል ቦታ ነው መንደሩን ቦታው እና እዛ ስንፈልግ ጊዜ ፈሽቶብን ከዛ እዛ አካባቢ ነው ሩቅ ነው ከዚህ እኔ የምልሽ 600 ኪሎ ሜትር ነው የሚፈጀው ሀይ አልቲቱድ ያለው ፎርስ ነው። ጫካውን ደግሞ ፕሪዘርቭ ማድረግ ስለፈለግን እኛ ጫካውን ግድ ሆነብን። እዛ ስንሄድ መሬቱን ስንፈልግ ማረሰው ሰውየው መሬት ሲሰጥ እዛ አካባቢ ሚዛን ነበረ መሰለኝ፣ ቦጋ ሚዛን ነበር እና ሰው እናንተ አርቲስቶች ናችሁ፣ ሩቅ ይርቅባችኋል፣ መታገስ ያስፈልጋል፣ አስቀያሚ ነው መንገዱ፣ ግን ሁለት ኩሬዎች ሪቨሮች ተሻግራላችሁ አለ። እሱን አልፋችሁ ግን እዚህ ከደረሳችሁ በጣም ደስ የሚጫካለን እሱ አሪፍ መሬት ነው፣ አካባቢ እየመነጠረ ነው ጫካውናል። እሱን እናንተ አርቲስቶች ስለሆናቸው አለ ሰውዬው፣ ዛፉ ምትወድ ይመስለኛል፣ ለእናንተ አመቺ ይመስለኛል። እናንተ እንደሌላው ቢዝነስ ፐርሶን ቢዝነሶች አትመስሉም፣ ለቢዝነስ መስፋ የሚሰኘው እናንተ ለአርቲስት ምናች የሆነ ስለሆናቸው እሱን የምታከብሩ ይመስለኛል። አረሰው ይህን ብሎ ነው ሰውዬ የፈቀደልን።
የፎቶግራፍና የፊልም ጥበብ ባለሙያ የሆኑት ራሄልና ባለቤቷ ከጌሻ ቪሌጅ ምስረታ በፊት በአንድ ለየት ባለና ከኢትዮጵያ ቡና ጋር የተያያዘ ፕሮጀክት ላይ መሳተፋቸው ለጌሻ ምስረታ መሰረት መጣሉን ትገልጻለች።
ሚገርምሽ ነገር እንዳንቺ አይነት ሰው ያድጋለን። እባክሽ የስታርባክስ የሚባለው ካምፓኒ ኦክስፋም ጋር ሆነው ምናምን ብቻ ኢንቴሌክቹዋል ፕሮፐርቲ የኢትዮጵያ ቡና ኢንቴሌክቹዋል ፕሮፐርቲ መውሰድ ይፈልጋሉ። ስሙን ሲዳማ፣ የጋጨፌ፣ ሀረር የሚሉትን ወደ እነሱ መውሰድ ይፈልጉ እና ትልቅ ፉከቻ ነው ኢትዮጵያ መንግስት ያለው እና እነዚህን ሰዎች የብሪቲሽ ካምፓኒ ነበር ሲለኛል አብረው ፊልም የሆነ ዶኪመንት ማድረግ ይፈልጋሉ ለቦስተን ኤሲኤ የሚባል ኢቨንት ኢትዮጵያ ሆስት ስለምታደርገው ሆስት ካንትሪ ስለነበረች ቪዲዮን ለዛ እነዚህ ቡናዎች የኢትዮጵያ እንደሆኑና ቪዥዋሊ እንዲታዩ ያንን ታሪክ የሚፈልግ ቪዲዮ ይፈልጋል ዶኪመንታሪ ይፈልጋለን አሉ። እኔ ባለቤቴ ተኛ አልኩሽ ብቻ ሲዳማ የጋጨፌ ሀረር ቡና ያለበት ቦታ ሁሉ ይቡናዎች እንዳለጠጣል በየአይነቱ ዶኪመንት እያሉ በጣም እንጆ እያደረግ ነው። አንድ ሞመንት ላይ ትዝ ይለኛል ቆመንና ይህን ነገር ሰኛ ያሳብንሰ
የጌሻ ቪሌጅ ምስረታ ታዲያ በአካባቢው ማህበረሰብ ላይ እጅግ አዎንታዊ የሆነ ተጽዕኖ ማምጣቱን ነው ራሄል የምትናገረው። በለይም ተቀጥሮ መስራትን በአካባቢው ማለማመዳቸው፣ ሴቶች ራሳቸውን እንዲችሉ ማድረጋቸውን ደግሞ ለይታ ታነሳዋለች።
እንግዲህ እኛ የራሳችን ፋርም ነው። የራሳችን ፋርም ሲሆን የራሳችን ፋርም ማኔጀር አለን። እዛ ደግሞ ገበሬዎቹ ኮንትሮል የሚያደርጉ ካቦዎች አሉ። በጣም ሞደርን ሲስተም ነው። እና ደስ የሚልሽ ነገር ምንድን ነው? እዛ አካባቢ የሚሰሩት ቡና ሰርተው አያውቁም። እኛ ግን ስንመጣ ነው መጀመሪያ እዛ አካባቢ እንደውም ጭራሽ አይሰሩም ነበረ። የሚያስቅሽ ነገር እኛ ስንመጣ መጀመሪያ አካባቢው ሰርቶ ስለማያውቅና ሌላ ሰውም ሰርቶ አያውቅም። ምንድን ነው ስራ ለራሱ ነው የሚሰራው። ኮርን ነው ብዙ ጊዜ የሚሰሩት። እዛ አካባቢ በጣም ሪሞት ከሆነ የተነሳ የራሳቸውን ህይወት ነው የሚለው። የሚያስቅሽ ነገር ሴቶቹ ናቸው መጀመሪያ የመጡት ልጃቸውን ራንገር በጀርባቸው አድርገው እኛ ነርሰሪ ስንሰራ መጀመሪያ ላይ ሴቶቹ መጥተው ይመጡና ሴት ልጆቻቸውን ይዘው ችግኝ ይሰጡ፣ ብር ያገኛሉ። ብር ሲያገኙ ስሜ በጣም የሚዘንጡ ሴቶች ናቸው። እዛ ያሉ ቂም ያሉ ዛሬ ለበሰችው ነጋት ነው ስንሽ ከዛ ቤቷ ስትሄድ ባሏን ብር አትጠይቅም፣ ራሷ አለች ዘንጣለች።
ጌሻ ቪሌጅ ከተመሰረተበት ጊዜ አንስቶም እጅግ ከከተማ ርቆ በሚገኝ ቦታ ላይ ጥርጊያ መንገድ እንዲገባ እንዲሁም በቅርቡ ደግሞ ሁለተኛ ደረጃ ትምህርት ቤት እንዲገነባ ማድረግም ችሏል።
ህዝቡ በጣም ስለተቀበለን፣ ቺፎቹ ስለተቀበሉን፣ በሰላምና በፍቅር ስለተቀበሉን እኛም እነሱን ማስተማር ጀመር። እዛ አካባቢ አንዳንድ ጊዜ ኔሴሲቲ የምንላቸው ነገሮች አሉ። በጣም ሩቅ ከመሆናችን የተነሳ እና ደግሞ ፎረስቱና አካባቢው እና ኤንቫይሮንመንቱን መጠበቅ ትፈልጊያለሽ። በቃ ያጓጓሻል፣ ያሳሳሻል። ጫካ ውስጥ በጣም የሚወዳደቁ እንጨቶች አሉ፣ ግን እኛ ጫካ አንነካም ብለናል። ገባሽ? 30% ወደ ጫካው እንደውም መጀመሪያ ስንገባ 800,000 ዛፍ ነው የተካልነው የተቋረጡትን ለመተካት ነው። ለመጀመሪያ ዓመት ነው። ከዛ በኋላ ማለት ተከለናል። ለምንድን ነው ይሄ ፎረስት ዲፎረስትሬሽን ያፕን እያደረገ ስለመጣ ያንን ለማቆም ነው። ከዛ አሁን እንግዲህ በባምቡ ነው ማየት የምፈልገው። አካባቢ በቆንጆ ባምቡ ዲዛይነሮች እናት ሚ ይቆን የባምቡ ቤቶች እንግዲህ ጭቅላት ውስጥ ነው ያለው እንዳለ ቀይረን የምንሰራው። የሚቀጥለው ቢልዲንጎች አሉ፣ ላይብረሪ ለመስራት አስበናል። እና ላይብረሪን በዛ ቢሰራ አስበሻል እንዴት እንደሚያምር ካፍቴሪያውን እዛ ስሰባ እንዲያስበሻል እንደሚያምር ትጥቀር የሚሆነው በጣም ነው ያ። ስለዚህ ኤክሳይትሎኛ እንደሱን ለማስብ የምነግርሽ ቤት በጣም ሲሰሩ በደንብ ይጠፋሉ። እና እኔ አሁን ትችው የሚሄደው ነገር አንገኘውም። አሁን እኔ ትምህርት ቤት ሰራው ፊውቸር ጀኔሬሽን የሚማርበት ሰራው ማለት ለእኔ ትልቅ ነገር ነው።
ራሄል ታዲያ ቡና አምራች የሆነው ጌሻ ቪሌጅ ስኬታማ ሊሆን የቻለው በአካባቢው ባለው ማህበረሰብና የሀገር ሽማግሌዎችም ጭምር ነው ትላለች። ኦማ የሀገር አባት ናቸው።
እዛን ጊዜ ሁሉ ስንጠብቅ ደን ስንጠብቅ መንግስት የሚባል ነገር የለም ዝንጀሮች በጫካ ውስጥ ዝም ብለው እርስ በርስ ሲገቡ የፈለገውን ነገር ቢያደርጉ ምንም ቢያደርጉ ሊከላከል ከሌለ ጥሩ ነው ወይ? እኛ ያው ዝንጀሮችን ደግሞ ጫካ አድርሰን አባረን እንደ ዝንጀሮ ደግሞ ሆነን እኛ ይህንንም ደን እንደገና እየበላን እየሰራን ያለ ነው። ወደፊቱን ከኔ በኋላ ብዙ ነገር አለ። አሁን ያሁኑን እስካሁን የተጀመረውን መርቄ ብዙን አስተካክዬ እሄዳለሁ። ከአሁን በኋላ ያለውን እኔን መሰል ጓደኞችና እኔን መሰል ታላቅ ወንድሞችና እዚህ ያለ ቀበሌ አመራር ምኑ አብረን ተመጋግረን ብዙ ነገር እንሰራለን።
አካባቢ ጥበቃን መሰረት በማድረግ ታዲያ በቀጣይ ደግሞ ባምቡ ከተሰኘውና ወፈር ካለው ቀርከሃ አካባቢውን ለመለወጥ አላማ እንዳላትም ራሄል ትገልጻለች። ስታጠቃልልም የስኬታቸው ምስጢር በተለይም በአንድ አካባቢ ሲጓዙና ሲሰሩ አካባቢውን ለመቀየር አስበው ብቻ ሳይሆን እነሱም ከአካባቢው ለመማርና ለመቀየር አስበው እንደሚጓዙና ይህም ከማህበረሰቡ ጋር ለመቀራረብ እንደረዳቸው ትገልጻለች። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አድማጮቻችንና ተመልካቾቻችን እስካሁን ድረስ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምፅና በምስል ቅንብሩ ደግሞ ኤልያስ አስማረ። እስካሁን ድረስ አብረናችሁ ነበርን። ይህ ነገ ሰው ይበለን። መልካም ምሽት ይሁንላችሁ።